ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ የካቲት 26 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና፣ በማስከተልም ያልጠቀመ ያልሰራ መወገዱ እየግድ ነው በሚል ርዕስ የቀረበ ሐተታ እናሰማለን። በማስከተልም ያስቸኳይ ጊዜ አዋጅ ጋጋታ አመጽን አይገታውም በሚል ርዕስ የቀረበ ሐተታ፣ በመጨረሻም ወያኔ በባዕዳን የተጠነሰሰ ጸረ ኢትዮጵያ ቅዠት ነው በሚል ርዕስ በቀረበው ክፍል አንድ ዝግጅታችንን እናጠናቅቃለን። አሁን ወደ ዜናው። በወያኔ አገዛዝ የታወጀውና ባለፈው ሳምንት አርብ በቁጥር ማጭበርበር በፓርላማው እንዲጸድቅ የተደረገውን አፋኝ ያስቸኳይ ጊዜ አዋጅ በመቃወም ከሰኞ የካቲት 26 ቀን ጀምሮ ተግባራዊ እንዲሆን ታቅዶ የነበረው የሶስት ቀን የሙት ከተማ አድማና አመጽ በተለያዩ ከተሞች በተሳካ ሁኔታ የተደረገ መሆኑን ከየቦታው ከተገኙ መረጃዎች ለማወቅ ተችሏል። በአዲስ አበባ ዙሪያ በሚገኙ የቡራዩ፣ የለገጣፎ፣ የሰበታ እንዲሁም ሱሉልታ አካባቢዎች በአመጹ በመዋጣቸው ከአዲስ አበባ በአራቱም አቅጣጫዎች የሚወጡና የሚገቡ ተሽከርካሪዎች እንቅስቃሴ ሙሉ በሙሉ መስተጓጎሉን ለማወቅ ተችሏል። በተለያዩ ከተሞች የታቀዱት አድማዎችና መጾች በተሳካ ሁኔታ መካሄዳቸውና የትራንስፖርት አገልግሎቶች ከመቋረጣቸው በላይ የገበያ ቦታዎችና የመንግስት መስሪያ ቤቶች ተዘግተው የዋሉ መሆናቸውም ታውቋል። አድማዎቹ ከተካሄዱባቸው ከተሞች መካከል አስበተፈሪ፣ ጭሮ፣ ነጆ፣ ቄለም፣ ምዕራብ አርሲ፣ አርማያ፣ ሞያሌ፣ ነቀምት፣ ወሊሶ፣ ካንካ፣ አዲስ ወለቴ፣ ቱሉ ቦሎ፣ ሻሸመኔ፣ ወልቂጤ፣ ቢሾፍቱ፣ አለምገና፣ አዳማ፣ ድሬዳዋ፣ ጅማ ይገኙባቸዋል። የአጋዚ ጦር አባላት በአስበተፈሪ አንድ ሰው ሲገሉ ከጅማ ወደ ሚዛንና ቦንጋ በሚወስደው መንገድ ላይ በአካባቢው ወጣቶች ላይ ተኩስ ከፍተው አራት ሰዎች ማቁሰላቸውን የዜና ምንጮች ጨምረው ገልጸዋል። እሁድ የካቲት 25 ቀን በጊምቢ፣ ባምቦና በደምቢዶሎ የወያኔ አጋዚ ጦር አባላት አምስት ሰዎች መግደላቸውንና ከ18 በላይ በጥይት ማቁሰላቸውን ሐኪሞች መስክረዋል። የወያኔ ቴሌቪዥን ባምቦ፣ በጊምቢ፣ በሂርናና በጅማ እንቅስቃሴዎች እንደሌሉ በይፋ ተነግሯል። የወያኔ ኮማንድ ፖስትን በማህበራዊ ሚዲያዎች የሚተላለፉ መልእክቶች ህገወጥ መሆናቸውን ጠቅሶ ህዝቡ የዘወትር ስራውን እንዲሰራ ጥሪ አድርጓል። የኦሮሚያ ህዝብ ግንኙነት ኃላፊም በትዊተር ባስተላለፈው ዜና በተለያዩ አካባቢዎች አመጾች መኖራቸውን እንዲሁም የሰው ህይወት መጥፋቱን፣ ንብረት መውደሙንና የትራንስፖርት አገልግሎቶች አለመኖራቸውን አምኖ ህዝቡ ስራውን እያከናወነ ጥያቄዎቹን በተገቢው መንገድ እንዲያቀርብ አሳስቧል። ማክሰኞና ረቡዕ በርካታ ከተሞች አመጹን ይቀላቀላሉ ተብሎ የሚጠበቅ ሲሆን አጠቃላይ ሁኔታውም የሀገሪቱን ኢኮኖሚ ክፉኛ ሊጎዳ ይችላል ተብሏል። እሁድ ምሽት ላይ በአዲስ አበባ መውጫና መግቢያ እንዲሁም በየመንደሩ መግቢያ በሮች ላይ ተሽከርካሪና የመንገደኛ የነበሩ ሲሆን በበርካታ አካባቢዎች ከፍተኛ መጨናነቅ የተነሳ መንገዶች ተዘግተው አምሽተዋል። ከፖሊሶች የፍተሻ ዘዴና ከተፈተሹ ሰዎች መረዳት እንደተቻለው የፍተሻው ትኩረት የጦር መሳሪያ ላይ እንደነበር ለመገንዘብ ተችሏል። ሰኞ በአዲስ አበባ ሉካንዳ የሚባለውን ሰፈር አልፎ በሚገኙ በፊሊ ዶሮ፣ በአሸዋ ሜዳ አካባቢዎች በተፈጠረ ግጭት ምክንያት በአጋዚ ጦር የህዝብ ደም እንደፈሰሰ መረዳት ተችሏል። ዝርዝር ዜናውን በማክሰኞ ምሽት ይዘን እንቀርባለን። የሰማያዊ ፓርቲ የውጭ ግንኙነት ኃላፊ የነበረው ዮናታን ተስፋዬ ሰኞ ከዝዋ እስር ቤት ተፈቷል። ዮናታን 3 ዓመት ከ6 ወር ለሚሆን ጊዜ በእስር ቤት የቆየ ሲሆን በቅርቡ በህዝብ ትግል ግፊት እስረኞችን ከመፍታት በተወሰነው ውሳኔ መሰረት እንዲፈታ ከተደረጉት መካከል አንዱ ቢሆንም ጥፋተኛነቱን እንዲያምን የቀረበለትን ቅድመ ሁኔታ አልቀበልም በማለቱ በእስር ቤት ቆይቶ እንደነበር ይታወቃል። የትራንስፖርት አገልግሎት ሙሉ በሙሉ በመቋረጡ ምክንያት ከቤተሰብና ከዘመድ ጋር መገናኘት ያልቻለ መሆኑም ተነግሯል። በብዙ ሺህ የሚቆጠሩ የፖለቲካ እስረኞች በተለያዩ ቦታዎች በሚገኙ የማጎሪያ እስር ቤቶች ያሉ በመሆናቸው ሁሉም እስኪፈቱ ትግልን ማጧጧፍ ያስፈልጋል ተብሏል። የአባይ ግድብ በአምስት ዓመት ጊዜ ውስጥ እንዲሞላ የወያኔ አገዛዝ አቅዷል በማለት ባለፈው ሳምንት ረቡዕ አልሽሩክ የተባለው የግብጽ የግል ጋዜጣ የዘገበውን ዜና የግብጽ ባለስልጣኖች ስለ ሁኔታው የሚያውቁት ምንም መረጃ እንደሌለ መግለጻቸውን አልመሰሪ አልዩም የተባለው ሌላ ጋዜጣ በአምዱ ዘግቧል። ጋዜጣው ስማቸው እንዲጠቀስ ካልፈለጉ የግብጽ ከፍተኛ ባለስልጣን ባገኘው መረጃ መሰረት የግብጽ ባለስልጣኖች ባለፈው በየካቲት 17 እና 18 አቅዶ የነበረው ስብሰባ በወያኔ አገዛዝ ጠያቂነት መሰረዙን ብቻ የሚያውቁ መሆናቸውን እንጂ ስለ ግድቡ አሞላል ከወያኔ የተላከ መረጃ እንደሌላቸው ገልጸዋል። በካይሮ የሚገኘው የወያኔ ኤምባሲ ተጠይቆ ስለ ጉዳዩ የሚያውቀው ነገር እንደሌለ ገልጿል ተብሏል። በእንግሊዝ ሀገር በቢርሚንግሃም ላለፉት 4 ቀናት በተደረገ የቤት ውስጥ አትሌቲክስ ውድድር ኢትዮጵያውያን አትሌቶች አሸናፊ መሆናቸው ተዘገበ። ገንዘቤ ዲባባ በሴቶች 1500 እና 3000 ሜትሮች ተወዳድራ አንደኛ በመውጣት 2 የወርቅ ሜዳሊያ ስታገኝ፣ ዩሚፍ ቀልጀታ በወንዶች 3000 ሜትር፣ ሳሙኤል ተፈራ በወንዶች 1500 ሜትር አሸናፊ በመሆን ሁለቱም የወርቅ ሜዳሊያዎች አግኝተዋል። ሰለሞን ባሬጋ በ3000 ሜትር ሁለተኛ በመሆኑ የብር ሜዳሊያ አግኝቷል። ኢትዮጵያውያን አትሌቶች በአጠቃላይ 4 የወርቅ ሜዳሊያ እና 1 የብር በማስገኘት ኢትዮጵያ ከዓለም ሁለተኛም ከአፍሪካ አንደኛ ደረጃ እንድትሆን አድርገዋታል። አትሌቶቻችንን እንኳን ደስ አላችሁ እንላለን። ባለፈው ሳምንት በቡርኪና ፋሶ ዋና ከተማ በኡጋዱጉ ውስጥ በሚገኝ ወታደራዊ ጦር ሰፈር እና በፈረንሳይ ኤምባሲ በተካሄደው ጥቃት አንድ የተባረረ የቡርኪና ፋሶ ወታደር መሳተፉ ታውቋል ተባለ። በተኩስ ልውውጥ የተገደሉት አስከሬን ሲመረመር አንደኛው ከ7 ዓመት በፊት በጦር ውስጥ የነበረና በዲሲፕሊን ጉድለት የተባረረ ወታደር መሆኑ ሊታወቅ ተችሏል። ጥቃቱ ኢላማ ያደረገው ከፍተኛ መኮንኖች የሚሰበሰቡበት አዳራሽ ላይ ሲሆን በአጋጣሚ ብዙዎች በአዳራሹ አለመኖራቸው ሊተርፉ ችለዋል ተብሏል። ከአልቃይዳ ጋር ግንኙነት ያለው በማሊ የሚንቀሳቀስ የእስላማውያን ቡድን በሁለቱም አካባቢዎች ለደረሱ ጥቃቶች ኃላፊነቱን ወስዷል። ቡድኑ ይህንን እርምጃ የወሰደው በቅርቡ የፈረንሳይ ወታደሮች በቡድኑ አባላት ላይ ግድያ በማካሄዳቸው የአጸፋ እርምጃ መሆኑንም ገልጿል። በጥቃቱ ከተገደሉት የቡርኪና ፋሶ ወታደሮች የስም ዝርዝር መንግስት ይፋ ያደረገ ሲሆን ከተገደሉት መካከል ከፍተኛ መኮንኖች እንዳሉበትም ተገልጿል። አድማጮቻችን፣ ለዛሬ ያጠናቀርነው ዜና በዚሁ ይጠቃልላል። Yeah. ያልተቀመ ያልሰራ መወገዱ የግድ ነው። ቁሳቁስ ምንም ጥቅም ከሌለው ሴንቲው ከዶሎዶመ አልቆርጥ አልጠቅም ካለ መቀየር አስፈላጊ ነው። በፖለቲካ ይህ ሐቅ ሆኖ የሚገኝ ነው። ብዙ ደም ተገብሮ መስዋዕትነት ተከፍሎ መከራና ፍዳ ተቀብሎ የመጣ መፍትሄ ፍሬቪስ ከሆነ ይባስ ብሎ እንዲወገድ የተፈለገውን ችግር ካባባሰ መቀየር ይኖርበታል። ቢስሉት ቢስሉት ሙዝ የማይቆርጥ ቢላዋ መጣል አለበት። ደርግም ወያኔም የህዝብን አብዮት ማጅራት መተው ነጥቀው ለስልጣን ሲበቁ የህዝብን ፍላጎት ረግጠው መፍትሄ ሊሆኑ ቀርቶ ከችግርም የባሰ ችግር ሆነው በመገኘታቸው ርባናቢስ ከሚል ድምዳሜ ተደርሶ ደርጉ በትግል ሲንኮታኮት እነሆ ወያኔም ሊወድም የገደል አፋፍ ላይ ደርሷል። በመጀመሪያ የህዝብ ጥያቄ ዴሞክራሲ ሆኖ ሳለ ሁለቱ አገዛዞች ዴሞክራሲን አፍነው ያምባገነን ስርዓት መስርተዋል። አንዱ ካንዱ ትንሽ ይሻላል ወደሚል የጭራቆች ማወዳደር እንድንገባ መገደዳችን ለዚህ ምልክት ነው። የህዝብን መብት በየስርዓታቸው ቀኝት አፍነውና ተቃውሞን በደምና ባፈና ሊያጠፉ የሞከሩ ናቸው ሁለቱም። የደርግን ቀይ ሽብር ወያኔ በህዝብ ፍጅት ተክቶ ያው ግፉን ቀጥሎብናል። የሁለቱም ማጫፋሪዎች የየራሳቸው ማጠየቂያ ሲያቀርቡም ለመታዘብ በቅተናል። የደርጎቹ ምንም ቢሆን ምን አገር ሊያጠፋ ይሁነኝ ብሎ ደርግ አልተነሳም ሊሉን ይቃጣሉ። ብዙ መቶ ሺህ ዜጋን አንድ ትውልድን ፈጅቶ ለአገር ቆም ያለው መቼም ለማንም የሚዋጥ አይደለም። የወያኔ አዳናቂዎች ደግሞ ወያኔ ቢገድልም የደርግን ያህል ገድሎ ሬሳ አስከሬን አልሸጠም በመንገድም አልጣለም ይሉናል። ለእኛ ለሰለባዎቹ ግን አስርም ተገደለ መቶ አስር ሺህ ተመተረ ወይም መቶ ሺህ ንጹህ ህዝባችን ስለሆነ የተገደለውና የሚገደለው ወንጀለኛነቱን ቅንጣትም ሊሰርዘው የሚችል አይደለም። ፍትህና መብት ለጠየቀ ህዝብ በገፍ ሆነ ባነሰ ቁጥር ግድያ ከተሰጠው ይህ ህገወጥና የሚወገዝ ነው። ወያኔ የአንድ ድርጅት የአንድ ጎሳ የበላይነትን አስፍኖ ኢ ዲሞክራሲያዊ ስርዓትን በላያችን ላይ በመጫኑ መፍትሄ ሳይሆን ትግል አባባሽ ሆኖ በመገኘቱ ከስልጣን መወገዱ የህዝብ ፍላጎት ነው፣ የግድም ነው። ለለውጥ ደግሞ ግማሽ ጆሮውን አልሰጥ ያለ በመሆኑ 27 ዓመት ሙሉ ባረመኔነት በመቀጠሉ ለየጥገና ለውጥ፣ እርቅ፣ ድርድር ወዘተ ብሎ ማዳከሩ የባርነት ቀንበር እንደጫነብን ያስቀጥለዋል እንጂ ምንም ጠቃሚ ነገር ለህዝብ አያመጣም። መሬት ለራሹን ጥያቄ በተመለከተ ደርጉ የአርሶ አደሩ ዘራፊና በዝባሽ የኮታ አገዛዝ ሆነ እንጂ አርሶ አደሩ የመሬቱም የላቡም ፍሬ ባለቤት ሊሆን አልቻለም። ወያኔም ይህንኑ ቀጥሏል። የቋራን ለም መሬት አርሶ አደሩን አፈናቅሎ በአሰቃቂ ክህደትና ባንዳነት ለሱዳን አስረክቧል። ሰፋፊ የእርሻ መሬቶች በራሱ ኩባንያዎች ሲያስወስድ፣ ወደ ትግራይ ሲያጠቃልል፣ ለቻይናውና አረቦች ሲሸጥ አርሶ አደሩን ሲያፈናቀላየን እንጂ የመሬት ላራሹ ጥያቄ የተፈለገውን ምላሽ ሲያገኝ ለማየት አልበቃንም። ጥያቄው አልተመለሰም፣ ችግሩ ተባባሰ እንጂ አልተቀረፈም። የሰርቶ አደሩ ህዝብ መብቱ ተረገጠ፣ ለመከራም ተዳረገ፣ ማህበሮቹን አጣ እንጂ መብቱ ሲከበርለት አላየንም። የሃይማኖት እኩልነት የጠየቀው ህዝብ ተቋሞቹንም የእምነት መብቱንም ተነጠቀ እንጂ ቀሳውስትና ሸኮች ለግድያና እስር ተዳረጉ እንጂ የሃይማኖት እኩልነትም ሆነ መብት ከቶም አልተከበረም። በአስተዳደር ደረጃ የህዝብ እኩልነት የተባለውን ወያኔ የመለሰ አስመስሎ ለጸረ አማራው እርኩስ ዘመቻው አውሎ ክልል የሚል መሰረቱ ያልቀና ክፍፍሎችን አምጥቶ አንቀጽ 39ን ፈንጂ አጥምዶብን የትግራይ የበላይነትን አሰፈነ እንጂ ህዝብን በራሱ ተለጣፊዎች አማካይነት ገዛ፣ ጨቆነ፣ በዘበዘ እንጂ የህዝብ የእኩልነት መብት፣ የዴሞክራሲ አገዛዝ መብት ቅንጣትም አልተከበረም። ይህን ሐቅ የሳቱ ግን ወያኔን በጥላቻና ጸረ ኢትዮጵያ ዘመቻው አጅበው በወንጀልም ቢሳተፉም የፈለጉትንም ስልጣን ሆነ ፍርፋሪ ሳያገኙ ቀርተዋል። በደኖን መውለድ መብትን ማግኘት አለመሆኑንም በጊዜ ወያኔ ራሱ አስረድቷቸዋል። መማራቸውን ብንጠራጠርም ወያኔ የሰጠንን ክልልና የመገንጠል መብት ትምክህተኞች እንዳይወስዱብን ወያኔን እንደግፍ በሚል የተንሸዋረረ ድምዳሜ ያሶሳና የበደኖ ተጠያቂ ሌንጮለታ
ወያኔን ሲማጸንና ሲለማመጥ መቆየቱና አሁንም ኦህዴድን ጥራን ብሎ መጨቅጨቁን ማንሳትም እንችላለን። በበኩላችን ፌደራሊዝም አወቃቀር ስንል ህዝብን ከፋፍሎ የሚያናክስ በብሔረሰብ ላይ በዘፈቀደ የተካለለ ለሀገርም ሆነ አንድነት የማይበጅ ጉድ ሳይሆን ማዕከላዊነትን በራስ አስተዳደርና በሁሉም መስክ አንድነትና የህዝብ ሉዓላዊነት ለመተካት ነበር። የወያኔ እቅድ ትልም ሁሉም ለአመታት እንዳየው ለወያኔ አብረውት ላሉት አባዱላዎች፣ ሽጉጤዎች፣ በረከት አዲሶች ተቀመ እንጂ ለህዝብ አልተቀመም። የህዝብ የእኩልነት የዴሞክራሲና ራስ ገዝ አስተዳደር እውን አድርጎ የማንንም የበላይነት ሰርዞ ለጋራ ብልጽግናና አንድነት አመቺ የሆነ ስርዓት አወቃቀር ማለታችንም ነው። ይህንንም የሚወስነው በሽግግር መንግስቱ ተረቆም በሚያጸድቀው ህገ መንግስት መሰረት ሰፊው የኢትዮጵያ ህዝብ ብቻ ይሆናል። ማንም ድርጅት ወይም ኃይል ፍላጎቱን በህዝብ ላይ በኃይል ሊጭን አይችልም እንላለን። በዋና ዋና የህዝብ ጥያቄዎች መሰረት ስንቀኝ ወያኔ መፍትሄ ሳይሆን መርገማችን፣ ወዳጃችን አጋራችን ሳይሆን ጠላታችን ሆኖ ይገኛል። ይህን ዘረኛና መርዘኛ እባብ በጉያችን ይዘን ለመቀጠል መነሳት የራሳችንን ጥፋት ማረጋገጥ መሆኑ አያከራክርም። ወያኔ አልሰራም። የከሸፉት ወያኔና ጭፍሮቹ እንጂ ኢትዮጵያና ህዝቧ አይደሉም። ከወያኔ ልናተርፈው ልናቆየው የምንሻው ምንም የለም። መለወጥ መወገድ ያለበት የወያኔ ፖለቲካ ነው። ወያኔነት መርዝ ነውና ቀመስ ቀመስ ሰበካ ገዳይ ነው። ከራስ እስከ ጥፍሩ ይህ አራጅና ነፍሰ ገዳይ ቡድን ሲፈተሽ ጥፋትን የሚጽፍ ነው። ወያኔን ማንፈርፈራችን ሲያንሰንም ነው። የሀገራችንን አንጡራ ሀብት ሙሽልቅ አርጎ በልቷልና ንብረት ያለውንም ብናወድምበት ሲያንስ ነው። አድማውም ጥቃቱም ይቀጥል ስንል ይህን ሁሉ በማጤን ነው። በደቡብ አፍሪካ እርቅ የተባለው ሂደት ምንም እንኳ በህዝብ ትግል አፓርታይድ ከሞላ ጎደል ቢወገድም በዋና ይዘቱ ለህዝብ እንዳልፈየደና መጥፎውን የብዝበዛ ስርዓት በጥቁር ከበርቴዎች አራማጅነት እንዳስቀጠለ ይኸው እያየነውና ደሙን ማፍሰስ የተገደደውም የአገሪቷን የማዕድን ሰራተኞች ሁኔታ እየነገረን ነው። እርቅ ሲባልም ቢያንስ የደቡብ አፍሪካ ነጮችና ወንጀለኞች አጥፍተናል ብለው ንስሐ ገቡ እንጂ የበደሉትንና የገደሉትን ህዝብ እንደ ደርግና ወያኔ ሊወነጅሉና ጥፋተኛ አድርገው ሊደርቁ አልተነሱም። ትግላችን አሸብርቆ ወደ ታሪካዊ ድል ሊያመራ ቆርጦ ተነስቶ ባለበት ጥብቆ ሊያለብሱን የሚከጅሉትን ወዳጅ ልንል ያቃተንም ለዚህ ነው። አለኝ ሆኖልኛል ብሎ ከመደናገር እቅጩን አምኖ የለንም መብታችን ጠፍቷል፣ የሀገራችን ህልውና አደጋ ላይ ነው፣ ገለውናል፣ ጨፍረውብናል፣ በቃ ብሎ ደፍሮ ትግልን ማፋፋም አማራጭ የለሽ ነው። ለጨቋኝ መመቸት መለሳለስና ጭምትነት ብልህነት ሳይሆን መሳቂያ መሳለቂያ ዘመናዊ ባሪያ መሆንን መምረጥ ነው። የኢትዮጵያውያን ምርጫ ሊሆን አይችልም። አረረም መረረም ግዳጅን ተወጣው የሚል ትውልድ አገሩን ያቆራል፣ ለመጪውም ትውልድ አገር ያቆያል። የሰጠን መስሎ የሸጠን ወያኔ ጋር ሂሳብ ማወራረድም ግዴታችን ነው። ይህም መሆኑ የማይቀረው እኛ ስላልነው ሳይሆን ወያኔ ራሱ በራሱ ላይ እያመጣ ባለው ዕዳና መከራ ነው። ወያኔ ቅንጣትም ኢትዮጵያን አልጠቀመም። የወያኔ መሪዎች ዛሬም ነገም በመጪውም በታሪክ በጸረ ህዝብነታቸው፣ ፋሽስትነታቸው፣ በደም አፍሳሽነታቸውና ጸረ ኢትዮጵያ በመሆናቸው ውግዘትና ውርደት ተቀባይ ናቸው። ለኢትዮጵያ ቅንጣትም አልጠቀሟትም። አገራችንን በሁሉም መስክ ጎድተዋልና ዓለምንም ማወላወል እነሱን ማስወገድ የአገር አድን ትግላችን ዋና ተልእኮ ነው። ጸረ ወያኔ የጋራ ትግላችን ይፋፋም፣ ወያኔ ይወገዳል፣ ይወድማል።
ስቃይ ሳታይ በግዛው ያለፈች አምባል ጆር ሰላይ እና ተቀምጣ በግዙ ትከታ ከዚህ በላይ ከታስ ሌላ ምን ልመጡ አመለኝ አመለኝ ያለ ሰማኝ ይወደለሽ ካልሽ በስላሽ አሉ ስወጉት ለተሽ የታር ገሳልሽ
ምንድነው ይቅርታ ደም በፈሰሰበት ንሳስ ምንድነው ሟቾች በሌሉበት በፋሲካ ማግስት ሲከበር ማዕዶት የፋሽስት መቆጨት ለረግዝ ጻጻት ደም በደም ሳይጠራ የምን መበሳጨት ተገርፈን በመውተን የምን ይቅር ማለት ይቅርታ መጠኑ ሚዛን ሳዛባ ማችና ገዳዮችን እኩልም ያግባባ ፍትህ ተጠቃላ በደም ሳትቀባ በህፃናት እንባ በእናቶች እንባ በሟቾች ደም እንባ ገዳይ ከተገዳይ እኩል የሚሆነው የእኩልነት ቀመር የሚስተካከለው ገዳይ ተቀንሶ አልቦ ሲመጣ ነው። ያገሬ ባላገር ገጠር የሚኖረው ደም በደም መመለስ በሂል ያደረገው ፍትህ የሚመጣው ይቅርታ የሚነግሰው አይናማ ያጠፋ አይኑ ሲጠፋ ነው ብሎ በማመኑ ተከባብሮ ኖረው። ሳውከት ተማረሻል ሰዛሬ ለይዩ ባንዲራ በደም የታጠብሽው እስክሪንጂ ምድር ለምንው ዝሚያሽው ለምንው ዝሚያሽው ይስሙሽ ተናገሪ ያላየ እንዲሰማው እውነቱ መስክሪ ያላየ እንዲሰማው እውነቱ መስክሪ የኢትዮጵያ ምድር አንቸደም
የአስቸኳይ ጊዜ አዋጅ ጋጋታ የህዝብን አመጽ አይገታውም። በኢትዮጵያ ህዝብ ላይ የታወጀው ጦርነት ብርቱ ተቃውሞ ገጥሞታል። የሀገራችን ህዝብ ላለፉት 26 አመታት የጫነበትን አንገፍጋፊ ዘረኛ ግዛዝ በመቃወም ከዳር እስከ ዳር ወሳኝ ትግል እያካሄደ አይከፍሉ መስዋዕትነት ሲከፍል ቆይቷል። በርካታ የህዝብ ወገኖች፣ ሀገር ወዳድ ታጋዮች፣ የህሊና እስረኞች፣ የሃይማኖት አባቶች፣ ወጣቶችና አዛውንት መስዋዕት በመክፈል ሁሉም ግዴታቸውን ተወጥተዋል። የሀገርና የወገን ፍቅር ውድ ዋጋ እንደሚያስከፍል በተግባር አስመስክረዋል። መዳረሻቸው በትክክል ያልታወቀ የሀገሪቱ ብርቅ ልጆች አስተዋሽ አጥተው ቀርተዋል። ፍለጋው ግን እንደቀጠለ ነው። የነርሱ ሁነኛ መዳረሻ እስካልታወቀ ድረስ ትግሉ አይቆምም። በአሁን ወቅት ህዝባዊው አመጽ ማንም ኃይል ያቆመው ቀርቶ ሊገታውና አቅጣጫውንም ሊያስለውጠው ከማይችልበት ደረጃ ደርሷል። ቀልባሾቹ ይቀለበሳሉ እንጂ አመጹ አይቀለበስም። የአመጹን ስፋትና ከፍታ ገለትና ቱማታ እስከ ቅርብ ጊዜ ድረስ እንኳን በሚኞት ደረጃ ካልሆነ በስተቀር እስከዚህም ድረስ መሬት አንቀልቃጭና ጠላት አርበድባጅ ይሆናል ብሎ አልተገመተም ቢባል ስህተት አይሆንም። አሁን ግን አብዛኛው ሊገምተው ከማይችልበት ደረጃ በላይ አልፏል። ይህ ህዝባዊ አመጽ የማዕበልና የነበልባል ባህሪን ተላብሶ በመላው ሀገሪቱ እንደ መንጥር እሳት እየተቀጣጠለ፣ እንደ ጥፋት ውሃ እየተመመ የኢትዮጵያን ጠላቶች እያርበተበተ ይገኛል። በህዝባዊው አመጽ በድል ካልተጠናቀቀ መቆሚያ የለውም። የአስቸኳይ አዋጅ ጋጋታ፣ የተርበችባቾች ሁካታ፣ የዘረኞች ጫጫታ የህዝቡን አመጽ አይገታውም። መግቢያ መውጫ የተሳነው ይህ ዘረኛ አገዛዝ ህይወቱን ያቆየ መስሎት በህዝብ ላይ አስቸኳይ አዋጅ ለፍፏል፣ ጦርነት አውጇል፣ ማዘዣ ጣቢያዎችን ኮማንድ ፖስት አቋቁመዋል፣ ሰዓት እላፊ ወስኗል፣ የመግቢያ ቦታዎችን አዘጋጅቷል፣ ሰብአዊና ዴሞክራሲያዊ መብቶችን በይበልጥ አፍኗል፣ እመቃውንም አጠናክሯል፣ ነፍሰ ገዳዮችን በየቦታው አስፍሯል፣ የጅምላ ግድያ እንዲፈጽሙ ቋሚ ትዕዛዝ አስተላልፏል፣ ለመግደል ብቻ ተኩስ፣ በጅምላ እያፈስ ወደ ማጎሪያ ቦታዎች አስገባ፣ ጸጥ ለጥ አድርገህ ተቆጣጠር የሚሉ አሰቃቂ መመሪያዎችን ሰጥቷል። የታሪክም ሆነ የህግ የህሊናም ሆነ የትውልድ ጠያቂነት አይኖርብህም ብሎ ፍጹማዊ ስልጣን ሰጥቷል። ገዳዮቹ ሁሉ ስብናቸውን ገፎ ወደ አውሬነት ለውጧቸዋል። የሰው ልጅ ስብናውን ወደ አውሬነት እንዲለውጥ ከተገደደ ተቆጣጣሪ ህሊናውም ስለሚገፈፍ በገዛ ወገኑ ላይ የሚያቀራራበት ቅላጼ እየቆረጠ ሰጠው ላሞራ ነው። በአገራችን የቅርብ ጊዜ ታሪክ የተገደሉትን ህዝብ ሬሳ እየሸጡ ያለፉ መሪዎችን ሳንረሳ፣ አሁን ደግሞ የዜጎቹን ሬሳ ክምር በጅምላ የሚቀብሩ መሪዎች ተተክተዋል። የእምነት ሀገር የነበረችውን ኢትዮጵያ እምነት አልባ ሰዎች ይገዟታል። በዛሬቱ ኢትዮጵያ ሀገራችን ነፍሰ ጡሮች ሊኖሩባት አይቻላቸውም ከሚል ዘመን ተደርሷል። የሁሉ መከራና ስቃይ ሊፈጸም ምክንያት የሆነው ወያኔዎቹ በፖለቲካ ስልጣናቸው ለመቆየት ሲሉ ብቻ ነው። የሀገራችን የመንግስት ስልጣን ፍቅር እስከዚህ ድረስ ሰውን ወደ አውሬ የሚለውጥ ከሆነ ሁሉም ዜጋ ፖለቲካ ባፍንጫ ይውጣ ብሎ አመጹን የሚያቆም ይመስላቸዋል። የተጨቆነው ህዝብ ሁሉንም ነገር ጠብር ግፍ አድርጎ በመተው አንገቱን ደፍቶ እጁን አጣምሮ ሞራሉን ደፍቶ ጸጥ ለጥ ብሎ እንዲገዛ ይገደዳል የሚል ምኞት ወያኔዎቹ ያስተናግዳሉ። ህዝባዊው አመጽ ግን አይቆምም። ይህንን ሀቅ በሚያስተማምን ደረጃ ለማረጋገጥ በቂ ምክንያቶች አሉ። አንደኛ፣ ተፈጥሮም ሆነ ሳይንስ እንደሚያረጋግጡት በአንድ ሀገር አብዮታዊ ለውጥ ሊመጣ የሚችለው አገዛዙ እንደለመደው ህዝቡን ረግጦ ለመግዛት አቅምና ቁመና ሲያጣ፣ መንግስታዊ ጡንቻው እየዛለ ሲሄድ፣ የውስጥ ውህደቱና መዋቅሩ እየተፍረከረከ ሲመጣ፣ የመጨቆኛ መሳሪያዎቹ እየዛጉ ሲመጡ፣ አገልጋዮቹ ሲከዱ፣ የስለላ መረቦቹ ሲበጣጠሱ፣ ባለስልጣናቱ ሲከፋፈሉ፣ አንዱ በሌላው ላይ ጥርጣሬውን እያጎላ ሲሄድ፣ አለቃውን በጭፍራው ጭፍራው ባለቃው ላይ እምነት ሲያጣ ሁሉም በየራሱ የግል ማውጫውን መፈራለግ ሲጀምር መናናቅ መቆራረፍ መተማማትና አሉባልታ ሲሰፍን ባለስልጣናቱ ሲጋጩ ሲጣሉ ባለመስማማት ሲፍረከረኩ ሲጠላለፉ ወዘተረፈ ነው። ይህ እውነታ በ1966 ዓመተ ምህረት ህዝባዊ አመጽ ተረጋግቷል። የማይሻር አሻራውንም አጥሞ ዛሬም መደገሙ አይቀሬ ነው። በመጨረሻው ወቅት የህዝቡ ትግል አቸናፊ መሆኑን የተረዳው የስራቱ ደጋፊ ሁሉ የድል አጥቢያ ሰልፍ ለማሳመር ወያኔን እየከዳ እንደሚመጣ ማንም ሊጠራጠር አይገባውም። ጥቅመኛ ለጥቅሙ ሲል ሰልፉን ማሳመሩ አዲስ ነገር ስለማይሆን ወያኔን አውግዞ የሚመጣውን ከማስበርገግ ይልቅ በአግባቡ መያዝና መጠቀም ከብልህነት የራቀ አመለካከት ነው ሊባል አይችልም። ባንዳው ሁሉ ተገልብጦ ሲመጣ ለአዲሱ ሁኔታ ታማኝነቱን ለማስመስከር ሲል የማይፈነቅለው ድንጋይ የማይበጥሰው ቅጠል አይኖርም። ሎሌ በአፍላው የአህያ መዥገር ይከላል የሚባለው ተረት እንገነዘባለን። የዚህ ሁሉ ድምር ውጤት ስርዓቱ እንደ ስርዓት መንግስቱም እንደ መንግስት ስልጣንና ኃይል ማጣት ይሆናል። ገዥና ተገዥ መሪና ተመሪ ይጠፋሉና ክፍተት ተፈጥሮ ምስቅልቅል ቦታውን ይይዛል። የስርዓቱ ተጠቃሚዎች ሆኑ ያገዛዙ ደጋፊዎች ቀስ በቀስ መክተት ይጀምራሉ። እነ ኃይለ ማርያም በእነ ተስፋ ማርያም እነ ጫልቱ በእነ ማሚቱ ይተካካሉ። የሁኔታ ዛሬ ወያኔ ያለበትን ተጨባጭ ሁኔታ ይገልጻል። በመገለባበጥ በመሸጋሸግና በመተካካት ያገሪቱ ስር የሰደደ ችግር አይፈታም። ወቅታዊው የህዝብ ጥያቄ የባለስልጣናት ልውውጥ ወይም ደግሞ የመንግስት ቅያሪ ሳይሆን ስር ነቀል የሆነ የስርዓት ለውጥ ነው። ምን አይነት ለውጥ የሚለው ጥያቄ መመለስ የሚችለው ለውጥ ፈላጊው ሁሉ እንደሆነ ማወቅ አለበት። በሚገባ ሳይዘጋጁ ተጠናክረው ሳይሰናዱ መተኪያ አማራጭ መሆን አይቻልም። የ1966ቱ የካቲት ድክመት ዛሬ በ2010 ዓመተ ምህረት የካቲት እንዳይደገም እናሳስባለን። የወያኔ አባላት ሁሉ አንዱ ስልጣኑን እየለቀቀ ሌላው የተለቀቀውን ስልጣን ለመያዝ ሲቋምጥ የመተንፈሻ ጊዜ አግኝተናል ብሎ ሁሉም ራሱን ያታልላል። የስራቱ አራማጅ ሁሉ በዚህ ግርግር የመተንፈሻ አየር ለመተንፈስ ያስቸኳይ ጊዜ አዋጅ ይረዳኛል ብሎ ይመኛል። ህዝባዊ አመጹ ግን ይከተላል። አገዛዙ በቆየ ቁጥር መቃብሩን በጥልቀት ከመቆፈር በቀር ፋይዳ አይኖረውም። ሲራክ በመቃብሩ ጠፋ መቃብሩ ይሆንና ታሪኩ በአሪዮስ ታሪክ ይደመደማል። ሰማይ ምድሩ የተደፋበት ወያኔ ዛሬ የልብ ወዳጆቹ የነበሩት እነ ሄርማን ኮን እነ ዴቪድ ሽን እና ሌሎችም ፊታቸውን አዙረውበታል። ምዕራባውያን የበላይ ጠባቂዎቹ በውስጥና በውጭ ማስጠንቀቂያ ግፊትና ተጽዕኖ ያጣደፉት በመምጣት ላይ ይገኛሉ። የቱኒዚያው ቤን አሊ፣ የግብፁ ሁሴን ሙባረክ፣ የሊቢያው ሙአመር ሻዛፊ እድል የሚገጥመው መሆኑን በሚገባ ቋንቋ እየነገሩት ነው። የሚያዋጣ መንገድ ከኢትዮጵያ ህዝብ ጋር መታረቅ ብቻ ነው ብለውታል አዘውታልም። የኋላ ኋላ ተዛዛቸውን መፈጸሙ ባይቀርም ለጊዜው ግን ያደቆነው ጋኔል ሊላቀቀው አልቻለም። ሊያላቀቀው የሚችለው ግን የተባበረውና የተከታተለው የመላው ህዝብ ትግል ብቻ ነው። ቢሆንም ቅሉ ወያኔ ሊወድቅ አንድ ሐሙስ ቀርቶታል የሚል መቋመጥና መዘናጋት አይገባም። ትግሉን በሁለንተናዊ ገጽታው ከማፋፋም በስተቀር መዘናጋት በህዝቡ ተነሳሽነትና ርብርቦች ላይ ቀዝቃዛ ውሃ እንደመጨመር ይቆጠራል። ያልተቋረጠ ትግል የድል ዋስትና መሆኑን መዘንጋት አይቻልም። የግብር ይውጣ ሙከራ ፋይዳ ቢስ ነው። ሁለተኛ፣ በጭቆና አገዛዝ ቀንበር ሲማቀቅ የቆየ ህዝብ ቀንበሩን መሸከም ሲያቅተው አልገዛም ብሎ አምጾ ሲነሳ ከፍርሃት ቆፈን ሲላቀቅ ድፍረት አግኝቶ አደባባይ ወጥቶ ተቃውሞ ሲገልጽ አስፈሪውን ስርዓት በድፍረት ሲጋተረው የተቃውሞ አድማስ ሀገራዊ ስፋት ሲያገኝ በአምጾ ምክንያት ገዢዎች እንደ ቀድሞ በሰላም የማይኖሩበት ሁኔታ ሲፈጠር ጸጥታ ሲደፈርስ ስራቱ የመሰረተው ህግና ደንብ የሚያከብረውና የሚፈራው ሲጠፋ ምላተ ህዝብ በራሱ መንገድና አካሄድ የየግል እርምጃ ለመውሰድ ሲገደድ ወዘተ ነው። ይህ እንዳለ ሆኖ ሀገርን ሀገር የሚያስብሉት ሶስት መሰረታዊ ምሰሶዎች እንዳሉ መገንዘብ ጠቃሚ ሆናል። ምሰሶዎቹም አንድም ሶስትም ናቸው። እነርሱም መልካም ምድር፣ ህዝብና መንግስት መሆናቸው ነው። ሁሉም ተባብረው ቆመው ሲታዩ አንድ ሀገር ሀገር የሚያሰኛትን መስፈርት አሟልታ በመገኘቷ ልዕልናዋን ህልውናዋን የማስከበር ቁመና ይኖራታል። እነዚህ ሳይሆኑ ይቀሩና ሀገራዊ ማንነት ውህደትና የጋርዮሽ መለያቸው ደብዝዞ በማንነት እውቅና ፍለጋ ይርመሰመሳሉ። የሶስትዮሽ ባህሪያቸው ሳይጸርስ ይቀራል። ወያኔ እንደ መንግስት አይቆጠርም። የሚያውቀው የሚያከብረውና የሚፈራው ህዝብ የለም። በአንጻሩ ግን እንደ መንግስት የማያውቀው የማይፈራውና የማያከብረው ህዝብ ብቻ እንደ ባዕድ አግሎ በአይነ ቁራኛ ይመለከተዋል። ተጠልቶ የተናቀ ማንም ሳያከብረው ራሱን በራሱ ያዋረደ በቃን ሂደልን ከጫንካችን ውረድልን ጥፋልን ተብሎ የተወሰነ ቡድን ነው። ፍቅር ከሌለ ትዳር እንደማይሳካ ሁሉ ህዝብ የጠላው መንግስትም እድሜ ሊኖረው አይችልም። ወያኔ መጠላቱን በማወቁ ነው የአስቸኳይ አዋጅ የሚያክተለትለው። የበሰበሰ ዝናብ አይፈራም ይሆንና ላለፉት 27 ዓመታት በየር ተኮር በሆነ ቅኝት የዘርኞች ፕሮፓጋንዳ ሲታመስ የቆየው ህብረተሰብ ወደ አንድ ሀገራዊ እሴት ለመምጣት ይቸገራል ቢባልም የኋላ ኋላ ግን ኢትዮጵያዊነት ነጥሮ ሲወጣ ኢትዮጵያውያን በአቸናፊነት የድል አክሊላቸውን መላበሳቸው አይቀሬ ነው። ህዝብ መስዋዕት ከፍሎ ነጻነቱን መጎናጸፉ ሳይታለም የተፈታ ሀቅ ነው። እርግጥ ዜጎች ሀገራቸውን ከመፍቀራቸው የተነሳ በወቅቱ ኢትዮጵያ ከወደቀችበት የህልውና ጥያቄ የምትድንበት መንገድ ያሳስባቸው ይሆናል። ይህ መሆኑ ደግሞ ሊያስገርም አይገባውም። ከልብ የሚያፈቅሩትን ነገር ክፉ እንዳገኘው መጨነቅና መንሰፍሰፍ ያለና የሚኖር በመሆኑ ዛሬ የኢትዮጵያ ህዝብ ሀገሩ ያለችበትን የህልውና ጥያቄ ጉዳይ እንዲሁ በአርሞ አይመለከተውም። አከፍሉ መስዋዕት እየከፈለ የሚታገለው ለዚህ ነው። የትግሉ ጥንካሬ ምን ያህል አርበትባች እየሆነ በመምጣቱ ወያኔዎቹ ያስቸኳይ አዋጆቹን በተደጋጋሚ እንዲያወጁ ምክንያት ሆኗል። አዋጅን በአዋጅ መሻር የተለመደ በመሆኑ የወያኔ አስቸኳይ አዋጅ ጋጋታም በህዝቡ ቆራጥ የትግል አመጽ መደምሰሱ አይቀርም። ለዚህም የሚከተሉትን ነባራዊ ኩነቶች እንደ ማጠየቂያ ምርኩዝ መጨበጥ ይቻላል። አንደኛ፣ ህዝባዊው አመጽ በመላው የሀገሪቱ ክፍል ዳር እስከ ዳር ተከታትሏል። ማንም ኃይል ሊያቆመው አይችልም። ሁለተኛ፣ ያስቸኳይ ጊዜ አዋጁ የስራቱን መውደቂያ እንጂ የስልጣን ጥንካሬውን የሚያሳይ አይደለም። ሶስተኛ፣ የኃይል ሚዛኑ ወደ ህዝባዊው አመጽ እያጋደለ በመሄድ ላይ እንደሆነ ምልክቱ ወያኔ በመከላከል ህዝባዊ አመጽ በማጥቃት ደረጃ መሆኑ ያሳያል። አመጹ እየጋለ ስራቱን እንደበረዶ ክምር እየቀለጠ መሄዱ የህዝብን ትብብርና ቁርጠኝነት ማረጋገጫ ሆኗል። የኃይል አሰላለፉ በጻረ ሞት በሚንፈራገጥ አገዛዝና እለት በእለት እየተጋጋለ በሚቀሰቅሰው ህዝባዊ አመጽ መካከል የመጨረሻው አቸናፊ የኢትዮጵያ ህዝብ እንደሚሆን ምንም ጥርጥር አይኖርም። አራተኛ፣ የወያኔ ባዕዳን ደጋፊዎቹ በዘላቂ ጥቅማቸው ላይ ስለሚያተኩሩ ድጋፋቸውን እያሳጡት መሄዳቸውን ምልክቶች አሉ። የትናንቷ ሶቪየት ህብረት መሪ የነበረው ሚካኤል ጎርባቾቭ ደርግን እንደከዳ ሁሉ ዛሬ ምዕራባውያኑም ወያኔን እንደሚከዱት የቅርብ ትዝታችን ያስታውሰናል። ቀን ሲገዳ ሁሉም ይከዳል። ህዝባዊ አመጽ ሲጠናከር ሰማይ ምድሩ ይሸሻል። አምስተኛ፣ ሁለቱ የሀገሪቱ ታላላቅ ብሔሮች ኦሮሞና አማራ አንድ ላይ ተባብረው በግንባር ቀደም ብቻ ሳይሆን በአስተማማኝ ደረጃም አመጹን እያቀጣጠሉት ይገኛሉ። የከፋፍለ ገዛ ተንኮል እንጦሮጦስ ገብቷል። ካንደ ስካምስ ተራ ቁጥር የሰፈሩት ሁኔታዎች የትግሉ ጥንካሬዎች መሆናቸው ባይዘነጋም የህዝባችን ትግል ለድል እንዲበቃ ግን በዋና ዋና ጉዳዮች ላይ ተስማምተን ኃይላችንን አስተባብረን ከመታገል በላይ ከውጪ ኃይሎች ጣልቃ ገብነት ንጻ በሆነ ሁኔታ የሀገራችንን መጻይ እድል ህዝባችን በስምምነትና ባንድነት የሚወሰንበትን ሁኔታ ማመቻቸት አለብን። ከላይ የተጠቀሰውን ኦን ማድረግ ቀላል ባይሆንም የውጊያን አስቸኳይ አዋጅ እየሰበሩ መታገል ግን ለድል መብቃት የመጀመሪያው በር ከፋች ነው። አዋጁን በአመጽ እያንኮታኮቱ መደምሰስ የማይቀር እውነታ ነው። ኢትዮጵያ ለዘላለም ትኖራለች።
ያኔ በባዕዳን የተጠነሰሰ ጸረ ኢትዮጵያ ቅዠት። ወያኔ የኢትዮጵያዊነት ህልውና ቀርቶ ጠረኑም የሌለው መሆኑን መገንዘብ ያቃታቸው ክፍሎች ብዙ ጊዜ በዚህ ከይሲ ቡድን ይደናገራሉ። ወያኔን ልብወለድ ቅዠት ማለትም ቢዳዳን የሚፈረድብን ባልሆነ ማለትም ያስደፍራል። በአንድ ሰላማዊ ሰልፍ ላይ ወያኔ ባዕዳን የፈጠሩት ጸረ ኢትዮጵያ ቅዠት ነው የሚል መፈክር ተይዞ ነበር። ትክክል ነው። ከዚህ አስከፊና ሰይጣናዊ ቅዠት ለመንቀት ለመገላገል ሳንችል 25 ዓመታት አለፉ። ማርከሻውን ያመጣልን ግን የጎንደር ህዝብ ወያኔ ከሥረ መሠረቱ ነክቶና አናክቶ መሆኑን ማንም ሊክደው የሚችል አይደለም። ግብረጥፉን በፕሮፓጋንዳ ይደግፉ ነውና የወያኔ ጋላቢዎች ነጋጠባ ወያኔ የሚቀባውን አቆንጂ ቅባቶች ያቀርባሉ። ከሁሉም በላይ ዋናው ቅጥፈት ባለ ሁለት አሃዝን ይመለከታል። ኢኮኖሚው አደገ ተመነደገ ሲሉ ያናፉለታል። እዩት ፎቁን በከተማይቱ ያለውን ያውም ከአውሮፓ አውቶቡሶች ያረዘመውን የኪሳራ የከተማ ባቡር፣ ውሃና መብራት አልባ ሆኖ የተግማማውን ኮንዶሚኒየም ወዘተ በመጠቆም አገር አደገ ይሉናል። ሐቁን የሚያውቀው ግን የኢትዮጵያ ህዝብ ነው። የኑሮ ውድነት፣ አስከፊ ድህነት፣ የበሽታ ሰለባነት፣ መንገድ አዳሪነት፣ የትርፍራፊ ጉርሻ ገዥነት፣ መብት አልባነት፣ ግብረስየል ተጠቂነት ያሰቃየው ህዝብ የወያኔ ኢትዮጵያ የጭንቅ እና የመከራ ምድር መሆኗን ጠንቅቆ ያውቃል። ኢትዮጵያ ዛሬ ለወያኔና ጭፍሮቹ የምቾት አገር ስትሆን፣ ለዜጎቿ ግን የስቃይ ምድርና እስር ቤት ሆናለች። ተጠቃሚዎቹ ይህ ሲባል ያማቸዋል፣ ግን የሚጠበቅ ነው ተመችቷቸዋልና። በተለይም ከወያኔ ሰምረው ከባዕድ አገሮች ወደ ኢትዮጵያ ተመልሰው የሚንደላቀቁ ማፈሪያዎችና ህሊና ቢሶች ስለ ህዝባችን ሰቆቃ ቅንጣትም ሳይቆረቆሩ ስለ ወያኔ ፎቅና ምቾት ማናፈሱን መርጠው ይገኛሉ። የደላው ድመት ሳምባ ያማርጣል ተብሎ የለ። የኢኮኖሚ እድገት ስንል የህዝብን ከድህነት መውጣትና ለነሙሉ ይዞታው በኢኮኖሚውም ሆነ በፖለቲካው መሻሻልን የሚመለከት ነው። ቀለበት መንገድ ተሰራ፣ ፎቅ ተገነባ፣ ወዘተ። የህዝብን ቀን ተቀን ኑሮ መሻሻልና መመቸት እስካልተመለከተ ድረስ ፉርሽ ነው። ላም አለኝ በሰማይ ወተቷንም አላይ። የኢኮኖሚ እድገት በህዝብ አስከሬን ላይ ሊገነባ የሚችል አይደለም። ህዝብን በድለውና ፈሽተው አገር አሳደጉ የሚባሉት ያስኬዱት ፖለቲካ ለህዝብ በዘላቂው አልበጀም። እድገት ይኖር ዘንድ በፖለቲካው መስክም ዴሞክራሲ መስፈኑ፣ የህዝብ መሰረታዊ መብቶች መከበራቸው የግድ ነው። አሊያማ ህዝብ የበይ ተመልካች ሆኖ ገዢዎችና ጭፍሮቻቸው ብቻ ይከብራሉ፣ በህዝብ ጫንቃ ላይ ይጨፍራሉ። ከኢትዮጵያ እስከ ደቡብ አፍሪካ ዛሬ የምናየው ሀቅ ይህ ነው። ፈረንጆቹ ለወያኔ ጥብቅና ሲቆሙ ብዙ ጊዜ ታዝበናል። ወያኔ ከሶስት ሺህ ያላነሱ ዜጎቻችንን ጨፍጭፎ የአስቸኳይ ጊዜ አዋጅ አውጥቶ ከ45,000 በላይ ወገኖቻችን በየበረሃውና እስር ቤቱ አግቶ ግብረ ስየል እየፈጸመ ባለበት የተባበሩት መንግስታት ዋና ጸሐፊ የተባለው ጉቴሬስ አዲስ አበባ መጥቶ ወያኔን ሲያዳንቅም ሰምተናል። የሚጎመዝዝ ምጸት። ለነገሩ የቀድሞው የአሜሪካ ፕሬዚደንት ኦባማ ወደ አዲስ አበባ መጥቶ ምርጫ አጭበርብሮ 100% የፓርላማ ወንበሮቹን አሸነፉ ያለውን ወያኔን በዲሞክራሲያዊ ምርጫ የተመረጠ ብሎ አወድሶት ነበር። ልንረሳው ከቶምና መቼም የማይገባ ለኢትዮጵያ ሰቆቃና መከራ ተጠያቂ በአጼውም ሆነ በወያኔ አሜሪካ መሆኑን መዘንጋትም ታሪክን መርሳት ነው። ለዚህም ነው በ25 ዓመት ተመክሮ ወያኔ ከዘረኛና አምባገነናዊ አቋሙ ምንም ፈቅ እንደማይል ካየንና አሜሪካም ማን ተመረጠ ማን ለኢትዮጵያ ሕዝብ ጥቅም እንደማይቆም ካወቅን በኋላ ዛሬ በመጋቢት ሚያዝያ 2009 ዓ.ም ተመረጠ አሜሪካን ከወያኔ እንዲያስታርቃቸው የሚለማመጡ ቡድኖች መኖራቸው ከማሳዘን አልፎ አሰቃቂም ቢባል ሲያንሰው ነው። የ1997ቱን የሕዝብ ምርጫ ድል ያደናቀፉትና በቅጥረኞቻቸው ተጠቅመው ወያኔን በአፈና እርምጃው ሲደግፈው ስልጣኑን ያስቀጠሉት አሜሪካና እንግሊዝ አልነበሩም?
ወያኔ እርቅና ድርድርን ፈላጊ ነው ሲሉም ቆይተዋል። ይህ ግን ጭልጥ ያለ ከጥፋት መሆኑ ከተጋለጠ 25 ዓመታት አልፈዋል። ለስደት ያሉ ዜጎች የምዕራብ መንግስታትን ሲማጸኑ ብዙ ጊዜ አልፈዋል። በአሜሪካ ውጭ ጉዳይ ሚኒስቴር ህንጻ ፊት ለፊትም የተንበረከኩ ነበሩ። አፍረት እንጂ ምንም አልተገኘም። ወያኔ ባለው ጠባይና ይዞታ ሊገዙ የሚችሉትንም ገዝቶ የማሰለፍ ችሎታው ውሱን ነው። ፈሪ ቡድን ነው። ትንሽ ትልቁን ይፈራል። ጫማ ሸበጥ ስር እንውደቅ ብለው ህዝብን ከብተው ያሉትንም ማመን ይከብደዋል። ቢማጸኑትም እስካሁን አልጠራቸው ብሎ ይገኛል። ድርድርና ውይይት ጀመርኩ ብሎም ከመሰሎቹ የጀመረው ንግግር ባጭሩ ተቀሽቷል። ማለት ወያኔ ዛሬም ነገም ወያኔ ነውና ለስልጣን የቋመጡ ክፍሎች እንደሚመኙት በፍጹምነት የያዘውን ስልጣን ከማንም ጋር ሊጋራ ፍላጎቱም ዝግጁነቱም የለውም። የጡት እናቶቹ በዚህ ላይ ቢጨቀጭቁትም የሚሰማቸው ባለመሆኑ ለምዕራቦቹ ምለላውን ሆነ ያስታርቁን ልመና ፋይዳ ቢስ ነው። ባረገውና ባየን በታዘብን ነው መልሳችን። ጽንፈኛ አቋም ይዘው ለኢትዮጵያ ሳይሆን ለጎጥ ብሔረሰብ ልንወደቅ ነው ብለው ደንፍተው ሌሎችን ኢትዮጵያ በማለታቸው አውግዘው በሚገባ ባሩድ ሳይጤስ ሸብረክ ብለው ከወያኔ እርቅና ድርድር ፈላጊ የሆኑ ያውም አባሎቻችን ያሏቸውን ሳያማክሩ የማታድግ ጥጃ እናቷን ትመራለች ወይም ከጠላት ጋር የበሉት በሶ ይወጣል ደም ጎርሶ ብንላቸው አግባብ ያለው ይሆናል። ወያኔ እርቅ አይፈልግም፣ ጥሪውም አይገባውም። ለአመታት ያየነው እንጂ የገመትነው አይደለም። ከቀኑ ያለፈ ስጋ መግማቱ አይቀርም ነውና የእርቅና ድርድር ጉዳይ ቀኑ አመቱ አልፎበት ተልቷል። ወያኔ ሁሉንም ንቆ ባዕዳን በሚሰጡት ጭፍን ድጋፍ ተኩራርቶ ተቃዋሚነን የሚሉትን አውቆና ንቆም ከማንም በጠረጴዛ ዙሪያ ተቀምጦ ሊወያይ ቀርቶ ሊደራደር ከቶም ዝግጁ አይደለም። ይህን ሀቅ መቀበል ማወቅ ያስፈልጋል። ወያኔ ኢትዮጵያዊ አይደለም። ይህ ጸረ ትግሬ የሚመስላቸው ካሉ ይሳሳታሉ። ትግራይ ሌላ፣ ወያኔ ሌላ። ይህን ስንል የወያኔ መሪዎችን ጸረ ኢትዮጵያዊነት መሰረት አድርገን ነው። መለስ ዜናዊ፣ ስብሐት ነጋ፣ አባይ ፀሐዬ የቀድሞ ወያኔ ተብዬዎችም ሳይቀሩ ጸረ ኢትዮጵያነታቸው የተረጋገጠ ነው። ለምሳሌ መለስና ስብሐት አምረው ኢትዮጵያን እንደሚጠሉ በአዋቂዎች ሲነገር የቆየ ነው። ራሳቸውን እንደ ኢትዮጵያዊ አይቆጥሩም። ኢትዮጵያና አማራነትንም ተወራራሽ አድርገዋል። አማራን አጥብቀው ይጠላሉ። ኦሮሞውን በተመለከተ ፍጹም ንቀት አላቸው። ይህ ሁሉ የሚታወቅ ሐቅ ነው። ይህ ፍጹም ጸረ ኢትዮጵያ ስሜታቸውና እምነታቸው ነው ዛሬ ጸረ ሕዝብ አድርጎ በገሃድ ያጋለጣቸው። የተፈጠረው ቀውስ ሁሉ የሚያድናቸው ምላሽን መሞከር ያቃታቸው ጸረ ኢትዮጵያነታቸው አይሎ ስለሚያደናቅፋቸው ነው። ብልጥማ ቢሆኑ በሸበጣቸው ሊወድቁ የተዘጋጁትን ውድቆች አቅፈውና ደልለው በተጫወቱባቸው ነበር። የወያኔ መልስ ግን ወግዱ በመሆኑ ተሰብስበው ሰነድ ፈርመው ወያኔን የሚለምኑት ቡድኖች ሁሉ ራሳቸውን እንደ ውድቅ ከማጋለጥ ሌላ ምንም ውጤት አላገኙም። ወያኔ እንኳን ቡድኖችን ሊጠራ ቀርቶ ጥላውን የሚፈራ ቡድን በመሆኑና አልፎም ከማንም ጋር ስልጣን ነክ ድርድርን ማስተናገድ የሚፈልግ ባለመሆኑ ውይይትንና ድርድርን ብለው የቋመጡትን የሚፈልጉትን ምላሽ የሚሰጥ ይሆን አልቻለም፣ የሚችልም አይደለም። በዚህ ተባለ በዚያ የሀገር ጥቅም ግድ የሚለው ግን ያለውን ሁኔታ በጥልቅ መርምሮ መገንዘብን ነው። ወያኔ ራሱ ማን ነው? አንዳንዶች ነጋ ጠባ የኢትዮጵያ መንግስት ይሉታል፣ ግን አይደለም። በመጀመሪያ ደረጃ ወያኔ ኢትዮጵያዊም አይደለም፣ ጠባብ ዘረኛ ነው። አገር ስንል ደግሞ ኢትዮጵያን አይመለከትም፣ አይወክልም፣ የኔ የሚልም አይደለም። ወያኔ ጸረ ኢትዮጵያ ባዕድ ቡድን ነው። አይደለም የሚሉ ናቸው ነው ለማለት መከራ የሚያዩት። ወያኔ ኢትዮጵያን ሊያጠፉ ሊያዳክሙ የተነሱ ኃይሎች ደግፈውና ተንከባክበው ለስልጣን ያበቁት ቡድን ነው። ጠላቶቻችን ማለት ነው። ነውናም ከወያኔ ኢትዮጵያዊነትን መጠየቁ ላምባሏልበት ኩበት ለቀማ ይሆንብናል። ወያኔና ኢትዮጵያዊነት አይተዋወቁም ቢገናኙም አይስማሙም ከዚህ ሀቅ ነው መነሳት ያለብን የሚተበከብን ወያኔ ጸረ ኢትዮጵያ መሆኑን አውቀንና ተረድተን ልናወድመውም መነሳት ዋናው ግዳጃችን መሆኑን መቀበል ይተበከብናል ወያኔ በህዝብ የተባበረ ትግል ይውደም ድል ለኢትዮጵያ ህዝብ አገራዊ ትግል
Yeah.